ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአርብ መስከረም 30 2007 ዓ.ም ዝግጅታችን ጀመረ።
የዚህ ምሽት አስተናጋጆቻችሁ እኔ ሰሎሞን አባተና
ቆንጂት ታዬ ነን።
ሕገ መንግስቱ ለቀቅ አድርጎ የሰጠው መብት ቢኖርም ሙያ እንደ ማንኛውም ሙያ ደግሞ ስነ ምግባር ሊኖረው ስለሚገባ እና ያንን ስነ ምግባር ደንብ ኦብዘርቭ ማድረግ ስላለበት ትንሽ ቆንጠጥ እና ያዝ ያደርጋል።
የፎርቹን ጋዜጣ ማኔጂንግ ኤዲተር ታምራት ገብረ ጊዮርጊስ ለኢትዮጵያ መገናኛ ብዙሃን ምክር ቤት ከሰጠን መግለጫ የተወሰደ ነው። ዝርዝሩ በአብይ ርዕስ ይቀርባል።
ለምሽቱ ካሉን ዜናዎች መካከል ዩናይትድ ስቴትስና እንግሊዝ ከምዕራብ አፍሪቃ በሚነሱ መንገደኞች ላይ በአውሮፕላን ጣቢያዎቻቸው የተጠናከረ የኢቦላ ፍተሻ ሊጀምሩ ነው።
ፓኪስታናዊቱ ታዳጊ ወጣት ማላላ ዩሳፍዛይ የኖቤል ተሸላሚ ሆነች የሚሉ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ብሪታንያ በሁለት የለንደን አውሮፕላን ጣቢያዎቿና በዩሮስታር የባቡር ጣቢያ ከምዕራብ አፍሪቃ በሚገቡ መንገደኞች ላይ ጠንከር ያለ የኢቦላ ምርመራ ወይም ፍተሻ ማድረግ እንደምትጀምር አስታውቃለች። በሌላ ዜና ደግሞ መቄዶንያ ውስጥ አንድ እንግሊዛዊ ኢቦላ ነው ተብሎ በተጠረጠረ ሕመም ሕይወታቸው ማለፉ ተገልጿል። የመቄዶንያ ሆስፒታል ባለስልጣናት ያረፉት ሰው የኢቦላ ምልክቶች የሆኑትን እንደ ትኩሳት፣ ማስታወክና በሰውነት ውስጥ ደም መፍሰስ የመሳሰሉ ሕመሞች እንደነበሯቸው ገልጠዋል። ሰውየውን ወደ ሆስፒታሉ የወሰዷቸው ሰዎች ከሌላ ሰው እንዳይገናኙ ተደርጎ መቀመጣቸውንና እኚሁ ሰው አርፈውበት የነበረው በዋና ከተማዋ በስኮፕጂ የሚገኝ ሆቴል መታሸጉን የደረሰን ዜና አስታውቋል። እኚህ ሰው ወደ መቄዶንያ ከመጓዛቸው አስቀድመው አፍሪካ ሄደው የነበረ ይሁን አይሁን ግን ለጊዜው አልታወቀም። ይህ በዚህ እንዳለ ዩናይትድ ስቴትስ በኒውዮርኩ ጆን ኤፍ ኬኔዲ አውሮፕላን ማረፊያ በኩል ከጊኒ፣ ከላይቤሪያና ከሴራሊዮን የሚገቡ መንገደኞችን ከነገ ቅዳሜ ጀምራ የኢቦላ ፍተሻ እንደምታደርግ አስታውቃለች። በሚቀጥለው ሳምንት ደግሞ ምርመራው የዋሽንግተኑን ዳላስን ጨምሮ በአራት አውሮፕላን ማረፊያዎች እንደሚጀመር ተገልጿል።
ፓኪስታናዊቱ ለልጆች ትምህርት ተሟጋች ማላላ ዩሳፍዛይ እና ህንዳዊው የሕፃናት መብቶች ተሟጋች ካይላሽ ሳትያርቲ እንደ አውሮፓውያን አቆጣጠር የዘንድሮው የ2014ቱ የኖቤል የሰላም ሽልማት የጋራ አሸናፊዎች ሆኑ። የኖርዌዩ የኖቤል ኮሚቴ ዛሬ የሁለቱን የሽልማቱ አሸናፊነት ይፋ ባደረገበት መግለጫው በልጆችና በወጣቶች ላይ የሚፈጸም ጭቆናን እንዲወገድ፣ ልጆች ሁሉ የትምህርት መብታቸው እንዲከበርላቸው በመታገላቸው አሸንፈዋል ብሏል።
የኖቤል ኮሚቴ ሊቀመንበር ቶቢዮን ያግላንድ ሽልማቱን ይፋ ሲያደርጉ ባደረጉት ንግግር የሚከተለውን ብለዋል።
አንድ ሂንዱና አንድ ሙስሊም ደግሞም አንድ ህንዳዊና አንድ ፓኪስታናዊ ለትምህርት መብት መከበር እንዲሁም ጽንፈኝነት እንዲጠፋ ለጋራ ዓላማ መታገላቸው ከፍተኛ ግምት የሚሰጠው ነው።
በ17 ዓመቷ ለዚህ ሽልማት የበቃችው ማላላ ዩሳፍዛይ እስካሁን ከተሸለሙት ሁሉ በእድሜ ወጣቷ ስትሆን አብረዋት የተሸለሙት ሳትያርቲ ደግሞ የመጀመሪያው ህንዳዊ የኖቤል የሰላም ተሸላሚ ናቸው።
ከሁለት ዓመታት በፊት በትምህርት ቤቷ አውቶቡስ ላይ እንዳለች በታሊባኖች ጭንቅላቷ ላይ በጥይት የተመታችው ማላላ ሕይወቷን ለሴቶች ልጆች የመማር መብት መከበር ልትሰራ ወስናለች።
ማላላ
ዋን ቻይልድ ዋን ቲቸር ዋን ቡክ ኤንድ ዋን ፔን can change the world.
አንድ ልጅ፣ አንድ መምህር፣ አንድ መጽሐፍና አንድ ብዕር ዓለምን ሊቀይሩ ይችላሉ።
ማላላ ጥቃቱ በደረሰባት በዓመቱ በተባበሩት መንግስታት ድርጅት የወጣቶች ጉባኤ ላይ ከተናገረችው የተወሰደ ነው ያደመጣችሁት። ወጣቷና ሳትያርቲ በመጪው ታህሳስ በሚካሄደው ስነ ስርዓት የሚሰጣቸውን የአንድ ነጥብ የ1.1 ሚሊዮን ዶላር ሽልማት ይካፈላሉ።
ከአልቃይዳ ጋር ንክኪ ባለውና ሰሜን ኒጀር ውስጥ ሲጓዝ በታየ አንድ የአሸባሪዎች ኮንቮይ ላይ ጥቃት ማድረሷን ፈረንሳይ አስታወቀች። ዛሬ አርብ ከፕሬዚደንቱ ከፍራንሷ ኦላንድ ቢሮ ይፋ በሆነው መግለጫ መሰረት ንብረትነቱ የአልቃይዳ የሆነው ይህ ኮንቮይ ጦር መሳሪያ ከሊቢያ የፈረንሳይ ወታደሮች ከእስላማዊ ነውጠኛ ቡድን ጋር ውጊያ ወደሚያካሂዱበት ወደ ማሊ ሲያጓጉዝ ነው ጥቃቱ የተፈጸመበት። ከፕሬዝደንቱ ቢሮ በተሰማው ዜና መሰረት የፈረንሳይ ወታደሮች ከኒጀር ባለስልጣናት ጋር በመነጋገር ትናንት ሐሙስ ምሽት ላይ ነው ኮንቮዩ ላይ ጥቃት የከፈቱት። የፈረንሳይ ወታደሮች በሳህል ግዛት ውስጥ የሚንቀሳቀሰውንና በተባበሩት መንግስታት ድርጅት ኃይሎች ላይም ተከታታይ ጥቃት የሚያካሂደውን የአማጽያኑን ቡድን በማደን ላይ መሆናቸው ይታወቃል።
ማዕከላዊ አፍሪካ ሪፐብሊክ ውስጥ በያዝነው ሳምንት ግጭቶች በማገርሸታቸው ዋና ከተማይቱ ባንጉይ ለአንድ የተባበሩት መንግስታት ድርጅት ሰላም ጥበቃ ወታደር መገደል ምክንያት ሆነዋል። የሰብአዊ መብቶች ተሟጋቹ ቡድን አምነስቲ ኢንተርናሽናል ይህ በሀገሪቱ ላለው የመንግስታቱ ድርጅት ተልእኮ ትልቅ ፈተና ነው ማለቱን ዘጋቢያችን ሂላሪ ሆውለር ከናይሮቢ በላከችው ዘገባ ጠቅሳለች። አዳነች ፍሳዬ ይዘዋለች።
የተባበሩት መንግስታት ድርጅት በማዕከላዊ አፍሪካ ሪፑብሊክ ባለፈው ሐሙስ አንድ የድርጅቱ ሰላም ጠባቂ ኃይል አባል እንደተገደለ፣ በርካቶች ደግሞ እንደቆሰሉ አስታውቋል። ይህ የሆነው በመዲናይቱ ባንጊው በተባበሩት መንግስታት ድርጅት ካሚዮን ላይ ጥቃት በተከፈተበት ወቅት ነው። ጥቃቱን ያስከተለው የተወሰኑ ሰዎች ፈንጂ በመወርወር የተጠረጠረውን ሰው በመግደላቸው ባለፈው ማክሰኞ የተጀመረው ግጭት ነው። ይህ ሁኔታ ታዲያ በሀገሪቱ ተቀናቃኝ ኃይሎች መካከል ተከታታይ ግጭቶችን አስከተለ። ሙስሊሞቹ ሴሌካንና ጸረ ባላካ የተባሉት ክርስቲያኖችንና የባህላዊ እምነት ተከታዮችን ያካትታል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋች ቡድን በያዝነው ሳምንት ብዙ ሰዎች ተገድለዋል ይላል። ዓለም አቀፍ የቀይ መስቀል ኮሚቴ ደግሞ በአንጊው የሚገኙ ሰራተኞቹ አደጋ እንደተደቀነባቸውና የሞቱትን አስከሬኖች ለማንሳትም ሆነ የቆሰሉትን ለመርዳት እንዳልቻሉ ገልጿል። ስለ ማዕከላዊ አፍሪካ ጉዳይ የሚከታተሉት የአምነስቲ ሰራተኛ ክርስቲያን ሙኮሳ ግጭቱ በሳምንቱ ማብቂያ ላይ ጋብ ያለ ቢሆንም ሱቆችና መስሪያ ቤቶች እንደተዘጉ ናቸው፣ የከተማይቱ ነዋሪዎችም ገና ከአደጋ ነጻ አይደሉም ብለዋል።
ከፍተኛ ውጥረት ሰፍኗል። ለሲቪሎች አደገኛ ሁኔታ ነው የሚል ስጋት አለን። በተለይም ከመኖሪያቸው የተፈናቀሉ ሰዎች በተጠለሉበት ቦታ ላሉት፣ አየር ማረፊያው አጠገብ ለሚኖሩት ወይም በአብያተ ክርስቲያናት ቅጥር ግቢዎችና በሌሎች ቦታዎችም ለተጠጉት ሰዎችና በሌሎች ቦታዎች ላሉት ሰዎች አደገኛ ነው።
የተባበሩት መንግስታት ድርጅት በአፍሪካ ህብረት ይመራ የነበረውን የሰላም ጥበቃ ተልእኮውን የተካው ባለፈው ወር ነው።
ቱርክ ድንበር አቅራቢያ በምትገኘው የሶሪያ ኩርድ ኮባኒ ከተማ ዛሬ አርብ ከባድ ውጊያ መካሄዱ ተገልጿል። የእስልምና መንግስት ነኝ ብሎ ራሱን የሚጠራው ቡድን ነውጠኞች አካባቢውን በሙሉ ለመቆጣጠር እየገፉ መሆናቸው ተነግሯል። ዋና ዋና የሶሪያ ኩርዶች መሪዎች እንዳሉትም ትላልቆቹ ወይም ቁልፍ የሆኑት የመንግስት ህንጻዎች በጽንፈኛው ቡድን ተዋጊዎች ቁጥጥር ስር ውለዋል። እማኞች ሲናገሩ ነውጠኞቹ የኮባኒን የተወሰነ አካባቢ በመድፍ ያጠቁ ሲሆን ኩርዶቹ ተዋጊዎች ደግሞ ላለፉት 3 ሳምንታት ጽንፈኛው ቡድን ስትራቴጂያዋን ከተማ ለመያዝ የሚያደርገውን ግስጋሴ ሊመክቱ እየተዋጉ ናቸው። የተባበሩት መንግስታት የሶሪያ ልዑክ ስቴፋን ዴ ሚስቱራ ኮባኒ ከተማ ውስጥ ቢያንስ 500 ሰዎች አሁንም አሉ በውጊያው መሀል ተጠምደው፣ ከተማይቱ በጽንፈኞቹ እጅ ከወደቀች ደግሞ እንደሚፈጇቸው ነው ሲሉ አስጠንቅቀዋል። ትናንት ሐሙስ በዩናይትድ ስቴትስ የተመራው የህብረቱ ኃይል ኮባኒ በሚገኙ የቡድኑ ይዞታዎች ላይ ከባድ ድብደባ አካሂዶ ነበር። የሚጠቀሙባቸውንም ህንጻዎች ደብድበዋል።
የሰሜን ኮሪያው መሪ ኪም ጆንግ ኡን በሀገሪቱ ከፍተኛ ቦታ በሚሰጠው አንድ ዓመታዊ በዓል ላይ ዛሬ ሳይገኙ ቀሩ። ሁኔታው ስለ ጤናቸውና ስለ ፖለቲካዊ ስልጣናቸው የሚነፍሰውን አሉባልታ አባብሶታል። የ31 ዓመቱ ኪም ጆንግ ኡን በአውሮፓውያኑ የዘመን አቆጣጠር መስከረም 3 ከአንድ ወር ከአንድ ሳምንት በፊት ማለት ነው በአንድ የሙዚቃ ድግስ ላይ ከተገኙ ወዲህ በህዝብ ታይተው አያውቁም። በዚህ ምክንያት በጸና ታመዋል፣ በመፈንቅለ መንግስት ከስልጣናቸው ወደ ጎን ገፋ ተደርገዋል የሚሉትን ግምቶች ቀስቅሷል። ለወትሮ ስለ መሪው ውሎች በየቀኑ የሚዘግበው የመንግስቱ የዜና ማሰራጫ መሃል ትንሽ ጤናቸው አልተመቻቸውም ብሎ ጣል ከማድረግ ባለፈ ሌላ ዝርዝር አይናገርም። ተንታኞች በዛሬው በ69ኛው የገዢው የኮሪያ ሰራተኞች ፓርቲ ምስረታ በዓል ላይ ቁርጡ ይታወቃል ብለው ጠብቀው ነበር። ላለፉት 2 ዓመታት ሚስተር ኪም እኩለ ሌሊት ላይ ወደ አባታቸው ኪም ጆንግ ኡን እና አያታቸው ኪም ኢል ሱንግ መቃብር በመሄድ ነበር መታሰቢያውን የሚጀምሩት። ይሁን እንጂ ዛሬ ሌሊት በተገኙት እንግዶች ስም ዝርዝር ውስጥ የእሳቸው ስም የለም። ከሚስተር ኪም የተበረከተ የሚል አበባ መቃብሩ ላይ መቀመጡን የመንግስቱ የዜና ማሰራጫ ዘግቧል።
በመጨረሻም ሆንግ ኮንግ ውስጥ በሺዎች የተቆጠሩ ተቃዋሚዎች የምርጫ አሰራር ሂደት ለውጥ እንዲደረግ ጥያቄያቸውን እንደገና ሊያሰሙ ለሰልፍ ተሰባስበዋል። የዛሬው የተቃዋሚዎች ብዛት ባለፉት ቀናት ከነበረው ከፍ ያለ ይሁን እንጂ ባሳለፍነው ሳምንት የነበረው ብዙ 10 ሺዎች ከታዩበት ጋር ግን የሚወዳደር አይደለም። ተቃዋሚዎቹ አድሚራልቲ በሚባለውና አብዛኞቹ የመንግስት መስሪያ ቤቶች በሚገኙበት ቀበሌ ህዝቡ ወጥቶ ሰልፍ እንዲያደርግ ጥሪ እያደረጉ ናቸው። መንግስቱ ከተቃዋሚ መሪዎቹ ጋር ሊያደርግ የነበረውን ንግግር በመሰረዙ መከፋታቸውን ተቃዋሚዎቹ እየገለጹ ናቸው። የመንግስቱ ባለስልጣናት በበኩላቸው ለዛሬ ተቀጥሮ የነበረውን ንግግር የሰረዙት ህገወጥ ያሉት የተቃውሞ ሰልፍ እየተካሄደ ውይይት ሊደረግ ስለማይችል ነው ሲሉ ትናንት ማታ ማስታወቃቸው ይታወሳል። ተቃዋሚዎች የሆንግ ኮንጎ አስተዳዳሪ ሊዩንግ ቹን ይንግ ስልጣን ይልቀቁ፣ ቻይና በግዛቲቱ ከ3 ዓመት በኋላ በሚካሄደው ምርጫ የሚወዳደሩትን እጩዎች እየመረመረች ለማሳለፍ ያደረገችውን ውሳኔ ትሰርዝ ሲሉ ነው የጠየቁት። ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13870 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11905 12080 12005 እና 12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መስከረም 30 2007 ዓ ም ምሽት ፕሮግራም ነው።
እንግዲህ ምንድን ነው ጊዜያዊ ነው። ለምሳሌ አፍጋኒስታን ጦርነት አሜሪካ ወታደር ሄዶ ተዋግቶ ጉዳዩን ጨርሶ እንደሚመለስ የዚህም ሰው የተጣሩ ተዋጊ ፌሎች ህዋሳቶች ለዚህ ለሰውዬው ይሰጡና ለተወሰነ ጊዜ ለአጭር ጊዜ ደም ውስጥ እየተዘዋወሩ መግደል ይችላሉ። ግን ዋናው ቋሚ ሕክምና ሰውየው የራሱን መከላከያ ፌሎች እንዲያመርት ነው።
ዶክተር ብስራት ኃይለ መስቀል ይባላሉ። በዚህ በዋሽንግተን ዲሲ የሚገኘው የሃዋርድ ዩኒቨርሲቲ የፋርማሲ ኮሌጅ ተባባሪ ፕሮፌሰር እና የመድኃኒቶች መረጃ ክፍል ዲሬክተር ናቸው። ስለ ኢቦላ ከሰጡን ማብራሪያ የተቀነጨበ ነበር ያደመጣችሁት። ዝርዝሩም በሁለተኛው አጋማሽ እናቀርባለን።
አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የኢትዮጵያ መገናኛ ብዙሃን ምክር ቤትን ለማቋቋም መንደርደሪያ የሚሆን የአንድ ቀን ተኩል ውይይት ተካሂዷል። ምክር ቤቱ ባለድርሻ አካላትን ሁሉ ሊጠቅም ስለሚችል ተቀባይነት እንደሚኖረው ተነግሯል። የጋዜጠኝነት ሙያ ስነ ምግባርን በመጠበቅ በኩልም ምክር ቤቱ አስተዋጽኦ ሊኖረው እንደሚችልም ተሳታፊዎች ጠቁመዋል። መለስካቸው አምሃ ዝርዝሩ ልኳል።
ከትናንት ጀምሮ ሲካሄድ የቆየው ይህ የውይይት መድረክ የተከፈተው በመንግስታቱ ድርጅት የስብሰባ ማዕከል ሲሆን ውይይቱ ያተኮረባቸው ወደፊት ምክር ቤቱ ቢቋቋም የዚህ ተቋም መተዳደሪያ ደንብና የሥነ ምግባር ደንብ በሚሆኑ ረቂቅ ሰነዶች ላይ ነበረ። በረቂቅ ደረጃ ለውይይት የቀረበው የኢትዮጵያ የመገናኛ ብዙሃን ምክር ቤት የሥነ ምግባር ደንብ በመግቢያው ላይ በግልጽ እንዳመለከተው የኢትዮጵያ መገናኛ ብዙሃን ምክር ቤት ፈራሚ የሆኑትን መገናኛ ብዙሃንና ጋዜጠኞች ተግባራትን ለመምራት የወጣ ደንብ ነው። የደንቡን አንዳንድ አንቀጾች ለተመለከተ አሁን ባለው የኢትዮጵያ ሕገ መንግሥት የታወቁትን መብቶችንም የሚያጠቡ ይመስላሉ። ከምክር ቤቱ አደራጅ ኮሚቴ አባላት መካከል የሳምንታዊው የእንግሊዝኛ ቋንቋ ጋዜጣ አዲስ ፎርቹን ባለቤትና ማኔጂንግ ኤዲተር አቶ ታምራት ገብረ ጊዮርጊስ ይህንን እውነታ ይቀበልና ሆን ተብሎ የተደረገና ተገቢም እንደሆነ ይከራከራል።
ሕገ መንግሥቱ ለቀቅ አድርጎ የሰጠው መብት ቢኖርም ሙያ እንደማንኛው ሙያ ደግሞ ስነ ምግባር ሊኖረው ስለሚገባ እና ያንን ስነ ምግባር ደንብ ኦብዘርቭ ማድረግ ስላለበት ትንሽ ቆንጠጥ እና ያዝ ያረጋል እና ደግሞ ስሙም ሰልፍ በእንግሊዘኛ ሰልፍ ሪስትሬን ነው ሪስትሬን ነው ኤክሰርሳይስ ምናረጋው ስለ ነጻነታችን የተሟገተንና የተከራከረን ነገር ግን ራሳችን ፈቅደንና ፈልገን በራሳችን ላይ ምንጭነው ሰልፍ ሪስትሬን ነው ምናወራው
የምክር ቤቱ መቋቋም የሙያ ስነ ምግባርን ማዕከል ያደረገና ጋዜጠኞቹን ሁሉ ያስተባብር የሚችለው የሚለው ሐሳብ ተቀባይነት ያገኘ ይመስላል። አናኒያ ሶሪ ቀዳሚ ገጽ የተባለ አዲስ ጋዜጣ ማኔጂንግ ኤዲተር ከጉባኤው ተሳታፊዎች አንዱ ነው። በሱ አስተያየት በዚህ ጉባኤ በሚሳተፉ የመገናኛ ብዙሃን ተቋማት መካከልም ሆነ በጋዜጠኞችም መካከል ሰፊ ልዩነት አለ። ይሁንና ይህ ምክር ቤት ቢቋቋም ቢያንስ በስነ ምግባር ጉዳይ ሁሉንም ሊያስተባብር እንደሚችል ተስፋ ያደርጋል።
ተስፋችን ይህን ሁሉ አልፎ ቢያንስ የሙያውን ስነ ምግባር ጠብቀው የሚሰሩ የሚዲያ ተቋማትና ጋዜጠኞች አፍርቶ በዛ መገማገሚያ መድረክም ህዝብ ሚዲያዎቹን የሚቆጣጠርበት ምቹ ሁኔታ ተፈጥሮ የመንግስትም ጣልቃ ገብነት ሳይገባ ግን አንድ ባለ ድርሻ ሆኖ በተለሳለሰ አቋም የሚሄድበትንና ወደ ተሻለ መንገድ የሚመጣበትን ነው ተስፋ ምናደርግ።
ምክር ቤቱ ተቀባይነት ሊኖረው ይችላል ወይ የሚለው ጥያቄም ሌላ በሰፊው አከራከረ ጉዳይ ነው። በውይይቱ መድረክ በስፋት ሲገለጽ እንደነበረው ከሆነ የምክር ቤት በፍቃደኝነት ብቻ አባል የሚኮንበት ተቋም ነው። በአናኒያ አምነት የማታ ማታ ተቋሙ በየትኛውም የህብረተሰብ ክፍል ተቀባይነቱ የሚረጋገጠው በሚሰራው ስራ ነው። ለጊዜውም ቢሆን ግን ምክር ቤቱ ለጋዜጠኛውም ሆነ ለመንግስት ከፍርድ ቤት ውጪ አንድ አማራጭ ነው።
ሐሳቡ በአብዛኛው መልካም ነው። የመገናኛ ብዙሃን ከመንግስት ጋር ባላቸው ግንኙነት ብዙ የተለሳለሰ አይደለም። በተፈጥሮ ጠባያቸውም ያው የሚቃረንና የሚላተም ነገር ስለሚበዛው ያን ነገር ደግሞ ብዙ ጊዜ መንግስትም ወደ ፍርድ ቤት እና ወደ ሌላ እርምጃ ከመሄድ እዚሁ ያቻላቻ መገማገሚያ ወይም የስነ ምግባር ምክር ቤት አድርጎ በዛ ሂደት ውስጥ ለመፍታት ነው።
በአቶ ታምራት ገብረጊዮርጊስ አመለካከት ደግሞ መንግስትም ሆነ ሌሎች የህብረተሰብ አካላት ወይንም የመገናኛ ብዙሃን ባለድርሻዎች በሙሉ ይህን ምክር ቤት የሚቀበሉት ለየራሳቸው ከሚያገኙት ጥቅም አንጻር ነው።
መንግስት ለምሳሌ ይህንን የሚፈልግበት ምክንያት ጋዜጠኞች እያሰረ፣ ጋዜጠኞች እያባረረ በዓለም ላይ ስሙ ሲጠለጠልና ሲነቀፍ ከሚኖር ይልቅ ራሳቸውን በራሳቸው ለመግራት ለሚፈልጉ ሰዎች እድሉን ቢሰጥ ይጠቀማል። ህብረተሰቡም ብዙ አመት የሚፈጅ ብዙ ገንዘብ የሚያከስር እና ደግሞ ውጤቱ ከመታሰርና ከማሳሰር ያላለፈ ነገር ከመሆን ይልቅ የራሱ የኢንዱስትሪው ባለቤቶችና አንቀሳቃሾች ተስማምተውና ፈቅደው በሚገዙበት ህግ እንዲዳኝ መሆን ለሁሉም የተለየ ግጭቶችንና ለመግባባቶችን የመፍቻ ዘዴ ይሰጣል ብለን ተስፋ እናደርጋለን።
ትናንትና ዛሬ በመንግስታቱ የስብሰባ ማዕከል በተለይም በአፍሪካ አደራጅ ሲካሄድ የነበረ ውይይት በኢትዮጵያ የመገናኛ ብዙሃን ምክር ቤት ወይም በእንግሊዝኛ አጠራሩ በብዙ ሀገሮች እንደሚባለው ፕሬስ ካውንስል ጉዳዩ ትኩረት አግኝቶ በተለያየ ደረጃ ውይይት ሲካሄድበት የመጀመሪያው አይደለም። አቶ ታምራት እንደሚለው ቢያንስ ከአስር ዓመታት ጀምሮ ሲንከባለል የመጣ ነው። አንዳንድ ታዛቢዎች እንደሚሉት ግን ይህንን ምክር ቤት ለማቋቋም አሁን የተሳካ የመሰለ እርምጃ የተደረሰው መንግስትን የሚጋፉና የሚዳፈሩ የመገናኛ ብዙሃን ተቋማት ስለጠፉ ነው ይላሉ። አቶ ታምራት ይህን አይቀበልም።
አሁን ትንሽ አቅም አግኝቶ ወይም ደግሞ ኃይል አግኝቶ ገፋ ያለበት ምክንያት የመንግስት የትዕግስት መጠን እያለቀ እናንተም አታቋቁሙት ከሆነ እኔ አቋቁምላችኋለሁ ስታቹተሪ አርጌ እያለ የመንግስት ኃላፊዎች በጣም በተለያየ ቦታ ላይ ሲግናሉን እየላኩልን ወይም እያሳዩን ስለሆነ ይሄ ማለት ደግሞ የዛሬ 10 አመት ከነሱ ጋር سنደራደርና سنሟገት ስታቹተሪ ሊሆን አይገባም ብለን ያሸነፍነው ነገር በራሳችን ኢንአክሽን ወይም ምንም አለማድረግ ሊቀማብን መሆኑ ስላስበረገገንና ስለደነገጠን ነው። አሁን ትንሽ ገፋ ያደርግነው እንጂ አዲስ ነገር አይደለም።
ይህን መድረክ በብዙ አቅጣጫ በተባበሩት መንግስታት ድርጅት የልማት ፕሮግራም እንደረዳው የምክር ቤቱ አደራጅ ኮሚቴ ይፋ አድርጓል። መድረኩን የከፈቱት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ አቶ እውነቱ ብላታ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መጽሔት ነው ከአሜሪካ ድምፅ እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። Thank you.
በልዩ ልዩ ዘርፎች ስኬታማ ሆነዋል የተባሉ 64 ኢትዮጵያውያን ሴቶችና በሀገሪቱ ልዩ ስፍራ ያላቸው ሌሎች አንጋፋ ሴቶች ታሪክ በመጽሐፍ ታትሞ ወጥቷል። ሜሪ ጄን ዋግሊ በሚባሉ በጎ ፈቃደኛ አሜሪካዊት የተዘጋጀውና በኢትዮጵያ ሴቶች ማህበራት ቅንጅት የታተመው ወደ 300 ገጾች ያሉት መጽሐፍ ወጣት ሴቶችን እንደሚያነቃቃ ታምኖበታል። እስክንድር ፍሬው ተከታዩን ዘግቧል።
ከቴጌጣይቱ እስከ ሲልቪያ ፓንክረስት፣ ከልዕልት ፀሐይ ኃይለሥላሴ እስከ ብዙነሽ በቀለ ታሪካቸው በጨረፍታ ተዳሷል። ተምሳሌት እጹብ ድንቅ ኢትዮጵያውያን ሴቶች በተሰኘው መጽሐፍ በህይወት ባሉት ላይ ባተኮረው ዋንኛው የመጽሐፍ ክፍል ደግሞ በልዩ ልዩ ዘርፎች ተሰማርተው ስኬት ያስመዘገቡ የ64 ኢትዮጵያውያን ሴቶች ታሪክ በፎቶግራፎች ጭምር ተደግፎ ቀርቧል። ከካትሪን ሃምሊን እስከ አበበች ጎበና፣ ከማሆይ ጽጌ ማርያም ገብሩ እስከ ዓለም ፀሐይ ወዳጆ፣ ከደራርቱ ቱሉ ከጥሩነሽ ዲባባ በዚህ ክፍል ከተካተቱት ማል ይጠቀሳሉ። በፀሐይ አሳታሚ ድርጅት በሎስ አንጀለስ እና በአዲስ አበባ የታተመው መጽሐፍ አዘጋጅ አሜሪካዊቷ በጎ ፈቃደኛ ሜሪ ጄን ዋግሌ ናቸው። በስራ አጋጣሚ ናይሮቢ የነበሩት ሜሪ ጄን ዋግሌ የህይወት ጉዞዎች የተሰኘ የኬንያውያን ሴቶችን ስኬት የሚተርክ መጽሐፍ ተመለከቱ። ወደ ኢትዮጵያ ሲመጡም ተመሳሳይ ነገር ለማየት ተመኙ።
So I started when I first came to look to see if there were books in the bookshops about Ethiopian women and I found very little. Of course I couldn't speak Amharic.
መጀመሪያ እንደመጣው ስለ ኢትዮጵያውያን ሴቶች የተጻፉ መጽሐፍት መደብሮች ውስጥ ይኖሩ እንደሆነ ብዬ መፈለግ ጀመርኩ። ያገኘሁት በጣም ጥቂት ነበር። በርግጥ አማርኛ መናገር አልችልም እኔ። ከዚያም በጓደኝነት የማውቃቸው ድንቅ ሴት ሳባ ኪዳነ ማርያም ገብሩ የኢትዮጵያ ሴቶች ማህበራት ቅንጅት ፕሬዝዳንት የሆኑትን ሳባ ገብረመድህን ሐሳቡን ሊወዱት ይችላሉ ብለው እንዳማክራቸው ነገሩኝ። እናም ሳባን ለማግኘት መጣሁ። ወዲያውም እንስራው አሉ ሰራ ነው።
እናም በኢትዮጵያ ሴቶች ማህበራት ቅንጅትና በአሜሪካዊቷ በጎ ፈቃደኛ ጥምረት ይህ መጽሐፍ እውን ሆነ። በተለያዩ ዘርፎች የተሳካላቸውን 300 ሴቶች በማሰባሰብ የተጀመረው ስራም ነው። በተወሰኑት ላይ በማተኮር ታሪካቸው የተጻፈው ሴቶች ሀገሪቱ ካሏት ውስጥ ለማሳያነት የተመረጡ መሆናቸውን የኢትዮጵያ ሴቶች ማህበራት ቅንጅት ፕሬዝዳንት ሳባ ገብረ መድህን ተናግረዋል።
የግዴታ አንድ ግብ አንድ አሸናፊ ምርጦች ምርጥ ለመምረጥ አይደለም፣ ግን ምን ያህል ተለያዩ ሴክተር ወይም ደግሞ የስራ ዘርፎችን የሙያ ዘርፎችን ያካትታሉ የምንላቸውን ከዛም በላይ የተለያየ ኑሮ ደረጃን የተለያየ ገጠር የመጡ ከከተማ የሆኑትን የተለያየ ብቻ ከተለያየ መሆኑ አንዱ መስፈርት ነበር። ሁለተኛው ነገር ደግሞ በተቻለ መጠን ከገጠማትን ተግዳሮቶች አልፋ የሄደችን ሴት ለመምረጥ።
መጽሐፉ የታተመው በተለይ ባለታሪኮቹ ራሳቸው በሰጡት ቃለ መጠይቅ ላይ በመመስረት መሆኑን ወይዘሮ ሳባ አስረድተዋል። በኢትዮጵያ አራያ የሚሆኑ ሴቶች እጥረት መኖሩን ከወጣቶች ጋር በተደረገ ውይይት መረዳታቸውን የሚገልጹት ወይዘሮ ሳባ ለዚህ ምክንያቱ የሴቶቹ ታሪክ አለመጻፉ አለመነገሩ መሆኑን ጠቅሰዋል። የመጽሐፉ አዘጋጅ ሜሪ ጄን ዋግሌን ይህንን ሐሳብ ያጠናክራሉ። በኬንያ የተመለከቱትን ሁኔታ በማነጻጸሪያነት የተጠቀሙት አዘጋጇ የኢትዮጵያ ሴቶች ሌላው ቀርቶ ስለ ራሳቸው እንደማይናገሩ አብራርተዋል።
For many women in the Kenyan book as well as in the Ethiopian book there were women, mothers, again mothers, fathers.
በኬንያውም ሆነ በኢትዮጵያው መጽሐፍት ውስጥ ታሪኮቻቸው በተጻፉ ሴቶች ህይወቶች ውስጥ ልዩነት ያመጡ እናቶች፣ አባቶች፣ ጓደኞች፣ መምህራን አሉ። በኢትዮጵያ ያልተለመደ የሚመስለኝ በኬንያ ሴቶች ስለራሳቸው መናገራቸው የተለመደ ነው። ኢትዮጵያ ውስጥ ግን ሁኔታው እንደዚህ አይደለም። ስለዚህ ታሪካቸውን ሊነግሩን የፈቀዱት እያንዳንዳቸው ታሪካቸውን ለመናገር በኢትዮጵያ ካለው ልማድ ወጣ ባለ ሁኔታና ማህበረሰቡ ከሚጠብቀው በላይ ሄደዋል። ወጣት ሴቶችን ለመርዳት ሲሉም ነው ይህንን ያደረጉት።
መጽሐፉ በመጀመሪያ በእንግሊዝኛ ከተጻፈ በኋላ ነው ወደ አማርኛ የተተረጎመው። የአማርኛ ቅጂዎችን ለተማሪዎች ለማዳረስ እንደሚሰሩም ወይዘሮ ሳባ አስረድተዋል።
30,000 ኮፒ መጥቷል አሁን። ሁለተኛው ደግሞ ወደ የሚቀጥለው ወር ወይም ደግሞ ከዛ በጃንዋሪ ይመጣል።
30,000 ወደ ትምህርት ቤቶች ሚላክ ነው?
ሚላክ ነው። በቀጥታ ለትምህርት ቤቶች የተዘጋጀ ነው። ለምንድን ነው? በየአንዳንዷ ልጅ ላይ ደርስ ይችላል። ሁሉንም ክልሎች ያካተተ ስለሆነ ነገር ግን ትምህርት ቤቶቹን በሙሉ ቆጥረን በየትምህርት ቤቶቹ ሊደርስ የሚችለውን ቁጥር በተማሪዎቹ ፕሮፖርሽን አዘጋጅተን
ቤተመጻሕፍቶች እንዲቀመጡ ነው።
ቤተመጻሕፍት እንዲቀመጥና የገርልስ ክለቦች አሉ፣ የስራት ጾታ አካላት አሉ፣ እንዲሁም ሌሎች አካላት አሉ። እንደየትምህርት ቤቱ እንደ ሚዲያ ክለቦችም ጭምራሉና ጋይድላይን አዘጋጅተንለታል። ይሄ መጽሐፍ ከእንግሊዘኛው የሚለየው ጋይድላይን አለው። ጋይድላይኑ ምንድነው? ወይም ደግሞ እንደ መመሪያ ያዘጋጀን ያጠቃቀም መመሪያ ነው።
ይህ መጽሐፍ ሰሞኑን ለምረቃ የበቃውም የኢትዮጵያ ቀዳማዊት እመቤት ሮማን ተስፋዬን ጨምሮ ሌሎች እንግዶች በተገኙበት ነው። ተምሳሌት እጹብ ድንቅ ኢትዮጵያውያን ሴቶች በተሰኘው በዚሁ መጽሐፍ ዙሪያ ያደረኩትን ሰፋ ያለ ቃለ ምልልስ በሌላ ዝግጅት መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ተከታዩ የመጽሔት ርዕስ እንሸጋገር። ባለፈው ዓመት ከ160 ሺህ በላይ ኢትዮጵያውያን ሠራተኞች ከሳዑዲ አረቢያ እንዲወጡ ተደርጓል። ጥብቅ የሥራና የሠራተኛ ሕግ ያወጣችውን ይህችኑ የመካከለኛው ምስራቅ ሀገር ድንገት ለቀው ወደ ኢትዮጵያ የተመለሱት ሰዎች ከዓመት በኋላ በምን ሁኔታ ላይ ይገኛሉ? ከአዲስ አበባ የቪኦኤዋ ማርተ ቫንደር ቮልፍ ያጠናቀረችውን ዘገባ ሄኖክ ሰማግዜር ያቀርበዋል።
ከአዲስ አበባ ወጣ ብሎ በሚገኝ አንድ ሰፈር ከሳውዲ አረቢያ የተመለሱ 9 ኢትዮጵያውያን መንግሥት የሰጣቸውን የዶሮ እርባታ ሥልጠናና መሬት ተጠቅመው ዶሮ ያረባሉ። ቢንያም ዘሪሁን በሳውዲ አረቢያ ለ4 ዓመታት ያህል የጭነት መኪና ሾፌር ነበር። ወደ ኢትዮጵያ ከተመለሰ 1 ዓመት በኋላ የገንዘብ እጥረት በየጊዜው ቢገጥመውም ተስፈኛ መሆኑን ይናገራል።
በዶሮ እርባታ ደብረ ዘይት ግብርና ባደረገልን አሁን ያየነውን አይተናል፣ ምርት ጀምረናል። ወደፊት ደግሞ ብዙ ነገር ይኖረናል ብለን እናስባለን።
ወይንሸት ፋንቱ ደግሞ ለ15 ዓመት ነው በሳውዲ አረቢያ በቤት ሰራተኝነት ያገለገለችው።
ከዛ በኋላ አሁን ያለንበት ደረጃ ዶሮቻችን ደርሰውልን እንቁላል ጥለው፣ ለእኛ ግን ያው ገቢ ባይኖረንም ለእነሱ ምግብ ችለውልናል።
በመቶ ሺዎች የሚቆጠሩ ኢትዮጵያውያን በመካከለኛው ምስራቅ የአረብ አገሮች በጉልበት ሥራ በአሁኑ ወቅት ተሰማርተዋል። በየወሩ በአማካኝ $400 የሚያገኙ ሲሆን በኢትዮጵያ ለተመሳሳይ ሥራ ከሚከፈለው በ10 እጥፍ ይበልጣል ክፍያቸው። ሳውዲ አረቢያ የሥራና ሠራተኛ ሕጓን ስታጠነክር በመቶ ሺዎች የሚቆጠሩ ኢትዮጵያውያን ወደ ሀገራቸው ባለፈው ዓመት ተመልሰዋል። ወደ ኢትዮጵያ ሲገቡ በመንግሥት 47 የአሜሪካን ዶላር ተሰጥቷቸው ወደ መጡባቸው አካባቢዎች እንዲጓዙ ተደርጓል። በየአካባቢዎቻቸው ተመዝግበው ሥልጠናና የአነስተኛ ብድር አገልግሎትም ተሰጥቷቸዋል። ተመላሾቹን ለማቋቋም የተደረገው ርብርብ በአዲስ አበባ ጥቃቅንና አነስተኛ ልማት ቢሮ ምክትል ሥራ አስኪያጅ ቆንጅት ደበሌ እንዲህ ይገለጻል።
የተለያዩ ሥልጠናዎች ሰጠናቸው። በተለይም ስለ ንቦናቸው ለሥራ እንዲነሳሳ፣ ለምሳሌ በኢንዱስትሪ ግንባታ፣ ግብርና፣ ንግድና የአገልግሎቶች ዘርፎች እንዲሰሩ ስልጠና ሰጠናቸዋል።
የ25 ዓመቷ ፈቃዱ በቀለ ለ2 ዓመት ያህል በሳውዲ አረቢያ ኖራለች። ወደ ኢትዮጵያ ከተመለሰች በኋላ ከሌሎች ተመላሽ 9 ሴቶች ጋር በመሆን አንድ ቡና ቤትና ምግብ ቤት ከመንግሥት በተገኘ ብድር ከፍታለች። ሙሉ በሙሉ ግን ደስተኛ አይደለችም።
አንደኛ ደሞዝ የለንም፣ ዝም ብለን ነው የምንሰራ።
ከሳውዲ ከተመለሰች ወዲህ በሕይወቷ ደስተኛ እንዳልሆነች ነው የምትናገረው። በሳውዲ ምግብ በማብሰል ሥራ 100 የአሜሪካ ዶላር በወር ታገኝ ነበር። አሁን ከቡና ቤቱ የሚገኘው ትርፍ ብድሩን መልሶ ከከፈለ በኋላ ብዙም አይደለም ትላለች።
ያው መንግሥት የተለያየ ሥራዎች ሰጥቶናል፣ ግን ቢሰጠንም ውጤት የለውም። ምንም ነገር ውጤት የለውም።
ፈቃዱ እድሉን ካገኘች ወደ ሳውዲ አረቢያ ለመመለስ እንደምትፈልግም ተናግራለች።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። አሁን አዲስ አበባ ላይ ከምሽቱ 3:30 ሊሆን ጥቂት ሰከንዶች ይቀራሉ። ወደ ዝግጅታችን ሁለተኛው አጋማሽ ቅንብሮች እንተላለፍ። ለጥያቄዎ መልስ
በሶማሊያ አልሸባብ፣ በናይጄሪያ ቦኮ ሃራም፣ በመካከለኛው ምስራቅና ሌሎች አካባቢዎች የሚንቀሳቀሰው ዓለም አቀፉ አሸባሪ ቡድን አልቃይዳና ተከታዮቹ እንዲሁም ከቅርብ ጊዜያት ወዲህ ደግሞ አካባቢውን እያተራመሰ ያለው ራሱን እስላማዊ መንግስት ብሎ የሚጠራው አይሲልን ጨምሮ ነውጠኛ ቡድኖች በእስልምና ስም የሚፈጽሟቸው ድርጊቶችና የደቀኑት ስጋት ከመቼውም ይልቅ የመንግስታትንና የዓለም ማህበረሰብን ትኩረት ስቦ ይገኛል።
በተለይ አይሲል በቅርቡ በንጹሐን ዜጎች ላይ የፈጸመውን አሰቃቂ ግድያ መነሻ በማድረግ ለጥያቄው መልስ ፕሮግራማችን በቅርቡ በርዕሰ ጉዳዩ ላይ ከአድማጮች ለደረሱን ጥያቄዎች ከእምነቱ አዋቂ ጋብዞ ማወያየቱ ይታወሳል።
መሰንበቻውን በርዕሰ ጉዳዩ ላይ የሚነሱ ጥያቄዎችን ለማስተናገድ ላቀረብነው የተሳትፎ ግብዣ በቂ ጥያቄዎች ባለማግኘታችን ለምሽቱ ከቀደመው ዝግጅታችን የመጀመሪያውን ክፍል በድጋሚ እናሰማና በነገው ምሽት ግን ፕሮግራሙን ተከትሎ የተለየ ሀሳብ አለኝ ያሉ አንድ ሌላ የእስልምና ጉዳዮች አዋቂ ባቀረቡልን የተሳትፎ ጥያቄ መሰረት የሁለቱንም ዝግጅት አጣምረን እናቀርባለን።
ለጥያቄዎቹ መልስ የሰጡት ሼህ መሐመድ ዘረዲን ከሊል ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። አሁን የመጀመሪያው ክፍል ይቀርባል።
እንደማላችሁ ልበልና መጀመሪያ ይህ ጥያቄ አለ ለእናንተ። እስካሁን ብዙ አገር እስላሞች ይህን አረጉ ብላችሁ ትናገራላችሁ። እኛ ሀገር ግን ያለውን ጎርጎር አድርጋችሁ አልተናገራችሁም። እኛ ሀገር ውስጥም በጣም መንግስትና እስላም እየተፋጠጠ ነው። እንደ ሌላ ሀገሮችም እንደሚሆንም ያስፈራልም ያጠራጥራል። ይህን ያልኩበት ምክንያት እኔም እስላም ነኝ በአንድ በኩል፣ እናቴ እስላም ናት። የእስላም ሃይማኖት በኢትዮጵያ ውስጥ በጣም ክብር ነው። እስላም ጨዋ ነው። እስላም አይፈርቅም። እስላም አይጠረጥርም። እስላም ጥሩ ነገር እንደሚያስተምር ነው የማውቀው። ግን አሁን እስላም የሰው አንገት ቆራጭ ሆነ ሲታይ በጣም ያሳዝናል። በጣም ጦር እንኳን ለማድረግ ያስጠይፋል እንኳን የሰው አንገት እና ይህን እስኪ በኢትዮጵያ ውስጥ ምን እንደሚፈጠር እየተፋፋመ ስለሆነ አርብ ምናልባት እናንተም ታውቃላችሁ ተፋላችሁ አርብ ፖሊስና እስላሞች ወደ መርካቶ አካባቢ በጣም ከባድ ገርመኝ ራሴ አይቼ ምንድን ነው እየጠይቅ እስላምና መንግስት እየተጣላ ነው ያሉ። እባካችሁ የኢትዮጵያ እስላሞችን ይሄ ነገር እንዳይፈጠር ጥሩ ነገር እንዲያስተምሩ እስኪ እንግዳ ጋብዙ።
እሺ፣ አድማጫችንን እናመሰግናለን። እሳቸው ከተናገሩት ወይንም ከጠየቁት በተጨማሪ በፌስቡክም ጥያቄዎችን ተቀብለናል። ከአድማጮቻችን ካፒታል ከብር ብለው ስማቸውን የጠቀሱ ሳውዲ አረቢያ በኢትዮጵያ እስልምናን ለማስፋፋት እየጣረች ነው። የሱፊ መስጊዶችን ትገነባለች፣ ሱፊዎችን ትደግፋለች። የወሃቢ መስራች የአብዱልሃቢን መጽሐፍ በኢትዮጵያ እያስፋፋች ነው። ለእኔ የነውጠኛው የሱፊ እስልምና ሰብአዊ ፍጡር ላይ ጥፋትን እንደማወጅ ነው የሚሉት አንዱ አድማጫችንና ስለ ኢትዮጵያ የሚከታተሉትን እስቲ ይግለጹልኝ። ኢትዮጵያ ውስጥ አክራሪነት ገብቷል? የእስላም አክራሪነት ምን አይነት ሁኔታ ነው ያለው? ይግለጹልን።
በመሰረቱ ጥያቄው ከዋናው ጥያቄ ስህተት ያለ ይመስለኛል። እንግዲህ አሁን እንዳነበብሽልኝ ከሆነ ጥያቄው የሳውዲ አረቢያ መንግስት በኢትዮጵያ ውስጥ የሱፊያን ሃይማኖት ለማስፋፋት የሱፊያን መስጊድ አይመስለኝም። የሱፊያ አይ ጽሁፍ ከሆነ የሰለፊያ ሊሆን ይችላል ይመስለኛል። እንደዚህ ነው ያለው ሀሜቱና አሉባልታው ሲወራ የነበረው። ሰለፊያና ሱፊያ ብሎ ነው የሚከፍሉት እንደዚህ እስላምን እንትን የሚያናውጡት ሰዎች ሱፊና ሰለፊ በሚል ይከፍሉትና የሳውዲ አረቢያ መንግስት የሚደግፈውን ሃይማኖት ሰለፊያ፣ የሉብናን ሊባኖስ፣ በይሩት የሚደገፍ የሺያ ሃይማኖት የሚደግፈውን ደግሞ ሱፊያ ብለው ይከፍላሉ። ሁለቱም ያው ኢትዮጵያ ብቻ አይደለም እድላችን ሆኖ ኢትዮጵያ አሁን የመጨረሻ ላይ ደረሰን እንጂ በየትኛውም ዓለም ላይ ሲራበሽ የሚለው ኢራቅ ላይ ያለው፣ ሶሪያ ላይ ያለው፣ ሊባኖስ ላይ ያለው፣ ሌላም ኩዌት ላይ ያለው ሳይቀር ያለው ክርክር በሱኒና በሺአ መካከል ያለ ልዩነት ነው። በሱኒና በሺአ መካከል ያለው ልዩነት ከሃይማኖታዊ ይልቅ ፖለቲካዊ ባህሪው የበለጠ ነው፣ የጎላ ነው። በሃይማኖት ጉዳይ አይደለም ብዙ ሺአውንም የሚጠቀምበት የፖለቲካ ሰዎች ናቸው እንደዚህ ካልሆነ እንደዚህ ካልሆነ የሚሉት። ሱኒው ደግሞ ሙስሊሙ ነውና ሃይማኖቱን ይተዋል ተብሎ ምንም አይታሰብም። በሃይማኖቱ ጉዳይ ላይ የሚነሳበትን ነገር አንዳንድ ጊዜ ትንሽ ጠንከር ያለ እርምጃ ሊወስድ ይችላል። ያ መሆን ባልነበረበት ጊዜ ነው የተደረገው ቢባልም ግን እየተወሰደ ያለው ክርክር በሱፊና በሰለፊ ይመስለኛል። የሳውዲ መንግስት፣ የሳውዲ አረቢያ መንግስት የሱፊ ሃይማኖት ያስፋፋል ሰምተንም አናውቅም። አንዱ ይሄ ነው። ሁለተኛው ኢትዮጵያ ውስጥ ላይ ያሉ እንቅስቃሴዎች ምንድናቸው ነው። ኢትዮጵያ ውስጥ ላይ ያለው እንቅስቃሴ የሱፊያ እንቅስቃሴ ቀደም ብሎ የገባ በአገሪቱ ውስጥ ሰፊ እንቅስቃሴ ይዞ የቆየ ነው። ከዚያ ቀጥሎ ደግሞ የሰለፊያው እንቅስቃሴ ከቀደም ሲልም የነበረ ቢሆንም በስፋት ግን አሁን በቅርብ ጊዜ ከቴክኖሎጂ እድገት ጋራ፣ ከወጣቱ ንቃት ጋራ፣ ከመጽሐፍቶች ከመቀረባቸው አኳያ ተገናኝቶ ሰፊ መስፋፋት ነገር አለ። እነዚህ ነገሮች ሲስፋፉ የሱፊያው ወገን ትንሽ ሊከፋው ይችላል። በዚህ ጊዜ እንግዲህ የሳውዲ አረቢያን መንግስት መኮነን፣ የሳውዲ አረቢያ ዑለማዎችን ማውገዝ ምናምን ሲጀምር እኛም እኮ እንደው አልደግፈን ብላችሁ ነው እንጂ እኛም እንዲህ ያለ ችግር ነው ያለብን ብሎ ከሊባኖስም፣ ከበይሩትም፣ ከሶሪያም፣ ከተለያዩ ሀገሮች፣ ከኢራንም ይህ አይነት ድጋፍ አለ። አሁን ያለው እንቅስቃሴ አዲስ አበባ ላይ ያለው ግርግር ግን የተነሳው የሱፊያውና የሰለፊያው የነበረው አለመቻቻል ሳይሆን አዲስ ለመንግስት ይበጃል፣ ለመንግስት ታዛዥነት አጎብዳጅነት ሊያገለግል ይችላል ተብሎ ከሊባኖስ ተደራጅቶ እንግዲህ በማን አደራጀው ባናቅም ከሱፊያውም ያላደለ ከሰለፊያውም ያላደለ ሃይማኖት መጣ። ያ ሃይማኖት ደግሞ እንደ ሃይማኖት ቢሰበክ ምንም አይደለም። የትኛውም የሃይማኖት እኔ ይሄ እምነቴ ነው ቢልና ቢሰብክ ተቀባይ ካገኘ ይቀጥል። ምክንያቱም ይጠቅመኛል ያለውን አይጠቅምህም ብለን አናስገድድም ስለምንል ነገር ግን ይሄ መጣና ድጋፍ አገኘ፣ ከተለያዩ ባለስልጣኖች ድጎማ ተሰጠው። ከዚያ በኋላ ከመንግስት ራሱ በጀት ተመድቦለት ከፍተኛ ስልጠና፣ የግዳጅ ስልጠና። ይሄን ኮርስ ያልወሰደ ሰው ሊያሰግድ አይችልም፣ ሊያቀራ ሊያስተምር አይችልም፣ በየትኛውም አጋጣሚ ላይ ሃይማኖታዊ ሰበካ ሊሰጥ አይችልም ተባልነ። ኧረ እባካችሁ የመንግስት ከሃይማኖት ነጻ ነው ተብሎ አልነበረም ወይ? ምን ሆነ? ምን አዲስ ነገር መጣ ስንል ዝም በሉ ምንም አይመለከታችሁም መባል ጀመረ። በዚህ አጋጣሚ እንግዲህ ህዝቡ ዝም ብለንማ አናይም፣ ቢያንስ ምናልባት እዚህ ታች ዝቅ ዝቅ ያሉ ባለስልጣኖች ሊሆኑ ይችላሉ ይህንን ግርግር የሚፈጥሩትና ከፍ ያሉትን ባለስልጣኖች እኛ ሀገር እድላችን ሆኖ ባለስልጣኖቻችን ሲሾሙ አካባቢ ነው ፎቶግራፋቸውን የምናውቀው እንጂ ስልጣን ከያዙ በኋላ ባለጉዳይን የማናገር እድል አልታደልንም፣ አይገኙም። ስለዚህ እስቲ እንደ ኮሚቴ አለብኝ ብለን ስራ ሰርተህ ተሯሩጠህ የምታቀርብ አካል ተመረጥ ተብለው እነዚህ አሁን እስር ቤት እየማቀቁ ያሉት ሰዎች ተመረጡ። እነዚህ ሰዎች ተጠቁመው ጉዳዩን ሲጀምሩ መንግስት እውነት ይሄ ነገር ማ ጥሩ ነው መሰለኝ ለመፍትሄ ሊሆን ይችላል የሚል የአቅጣጫ ያስያዘ ውይይት አደረገ። ጥሩ እየሄደ ነው እያለ መሀል ላይ እንግዲህ የምታውቁት ዓለም ያየው ህዝብ እየሳቀብን ያለው ለሰሚ ግራ የሆነ ግርግር ተፈጥሮ የታሰረው ታስሯል፣ የተንገላታው ተንገላቷል፣ የሞተም አለ፣ የሞተም ብዙ ሞቷል። ይሄ ነው ያለው አገራችን ተጨባጭ።
አድማጮች፣ ለቀሪው የአድማጭ ጥያቄዎች ሼህ ሞሐመዲን ዘረዲን ከሊል የሰጧቸውን መልሶችና በመግቢያችን እንዳስተዋወቅ ነው የቀደመውን ፕሮግራማችንን ተከትሎ የተለየ ሀሳብ አለኝ ሲሉ የተሳትፎ ጥያቄ ያቀረቡ አንድ ሌላ የእስልምና ጉዳዮች አዋቂ የሰጧቸውን ምላሾች አጣምረን እናቀርባለን። ሙሉን ዝግጅት በነገ ቅዳሜ ምሽት ተከታተሉ።
ተከታዩ አፍሪካ ነክ ርዕሶች ነው። አዘጋጅና አቅራቢዋ አዳነች ፍስሐዬ ነች።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ዩናይትድ ስቴትስ የኢቦላ መድኃኒት ምርትን ለማበራከት ወሰነች፣ ናይጄሪያ የኢቦላን መዛመት ለመቆጣጠር መቻሏ ተገለጸና በሱዳን የጦር መሳሪያ መስፋፋት የሚሉትን ርዕሶች ነው ዛሬ የምንመለከተው። ዩናይትድ ስቴትስ ማፕ የተባለውን የኢቦላ በሽታ መድኃኒት ማምረቱን ከፍ እንደምታደርግ፣ ሆኖም የሚፈለገውን ያህል ላይሆን እንደሚችል ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ ጠቅሷል። መድኃኒቱ ምዕራብ አፍሪካ ውስጥ ኢቦላ የያዛቸው ሰዎችን በማከም ረገድ እጅግ ተስፋ የተጣለበት የሙከራ መድኃኒት እንደሆነ በርካታ ጠበብት ይናገራሉ። የዩናይትድ ስቴትስ ፌዴራል ባለሥልጣኖች ከቢልና መሊንዳ ጌትስ ተቋም እንዲሁም ዌልካም ትራስት ከተባሉት ትልልቅ የበጎ አድራጎት ድርጅቶች ጋር በመተባበር ዝማፕን በእንስሳት በመሞከር የማምረት እቅድ እንዳለ ጋዜጣው አውስቷል። በአዲስ መልክ ከፍተኛ ጥረት እየተደረገ ቢሆንም የመድኃኒቱ አቅርቦት በቀጣዮቹ ጥቂት ወራት ውስጥ በመቶዎች ወይም በሺዎች በሚቆጠሩ የሕክምና ደረጃዎች ብቻ እንደሚወሰን፣ ኢቦላ በሽታ አሁን ባለው የፍጥነት ደረጃ መስፋፋቱ ከቀጠለም የሚመረተው መድኃኒት በቂ እንደማይሆን ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁሟል። በሌላ በኩል ደግሞ አፍሪቃ ውስጥ በህዝብ ብዛት ቀዳሚ ቦታ የምትይዘው ናይጄሪያ ከፍተኛ ታዋቂነት ያላቸው ሐኪሞችን በፍጥነት አስተባብራ በመጠቀም በሀገሯ የገባውን የመጀመሪያው የኢቦላ በሽታን የገታች እንደሚመስል የዩናይትድ ስቴትስ የበሽታ መቆጣጠሪያ ማዕከል መናገሩን ኒውዮርክ ታይምስ ጋዜጣ ዘግቧል። ኢቦላ በናይጄሪያ ጎረቤት ሀገሮች ቁጥጥር ወጥቶ ሲዛመት፣ እሷ ግን በአጭሩ ሳትቀጨው አልቀረችም። ይህም ተስፋ ለቆረጡት ሰዎች ትምህርት ይሆናል። ኢቦላን መቆጣጠር እንደሚቻል ናይጄሪያ አሳይታለች ሲሉ የበሽታ መቆጣጠሪያው ማዕከል ስራ አስኪያጅ ዶክተር ቶማስ ፍሬድማን አስገንዝበዋል። የናይጄሪያ ህዝብ ብዛት 177 ሚሊዮን ሲሆን የትልቋ ከተማ ሌጎስ ነዋሪዎች 21 ሚሊዮን ናቸው። የናይጄሪያ ተመክሮ ግን ኢቦላ በተዛመተባቸው ላይቤሪያ፣ ጊኒና ሴራሊዮን ሊተገበር አልቻለም። የእነዚህ ሀገሮች የጤና ጥበቃ ባለሥልጣኖች በሰፊው የተስፋፋባቸውን ኢቦላ መግታት አቅቷቸዋል። ተጨማሪ የዓለም አቀፍ ድጋፍ እየጠየቁ ነው። የናይጄሪያው ኢቦላ በአይሮፕላን ማረፊያ አካባቢ የተከሰተ ሲሆን በሶስቱ ሀገሮች ግን በሽታውን ለመግታት ከባድ ጥረት ከመደረጉ በፊት ለወራት ያህል ሲዛመት ቆይቷል። ናይጄሪያ ውስጥ ኢቦላ የሚባል ነገር ጠፍቷል ማለት ባይሆንም ሀገሪቱ ከበፊቱ የተሻለ ዝግጅት ማድረጓን ኒውዮርክ ታይምስ ጋዜጣ አውስቷል። በሽታውን ሊመረምሩ የሚችሉ 6 ቤተ ሙከራዎች አሏት። በእያንዳንዳቸው አበይት ከተሞች በፍጥነት ሊደርሱ የሚችሉ የሕክምና ሰራተኞችና የኢቦላ በሽተኞች ተለይተው ሊታከሙ የሚችሉባቸው ቦታዎች ተዘጋጅተዋል። እንደ አውሮፓ አቆጣጠር ባለፈው ሐምሌ ወር ላይ አንድ በማጣጣር ላይ የነበረ ላይቤሪያዊ አሜሪካዊ በሌጎስ ናይጄሪያ በገባበት ወቅት ሃርኮርት በተባለች አነስተኛ ከተማ ወደ 20 ሰዎች ተላለፈ። በአሁኑ ወቅት የታመሙት ሁሉ ድነዋል ወይም ሞተዋል። ከ20ዎቹ የዳኑት 60 ከመቶዎቹ እንደሆኑ ተዘግቧል። በአፍሪቃ እንዲህ አይነት ስኬት በከፍተኛ ደረጃ የሚታይ ነው ይላል ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ። እንዲህ አይነት ስኬት የተገኘው በከፊልም ቢሆን ቢልና መሊንዳ ጌትስ ከሁለት ዓመታት በፊት በከፈቱት የፖሊዮ ሕክምና ማዕከል ምክንያት ነው። ናይጄሪያ ውስጥ የኢቦላ በሽታ መግባቱ እንደታወቀ ማዕከሉ በፍጥነት ወደ አስቸኳይ የኢቦላ በሽታ ሕክምና ማዕከል እንደተለወጠ ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁሟል። ጋርዲያን ጋዜጣ ደግሞ ሱዳን ውስጥ ስላለው የመሳሪያ ብዛት ሲያወሳ፣ ሱዳን ከሶስት ዓመታት በፊት በሁለት ከመከፈሏ በፊትም ቢሆን ሀገሪቱ በጦር መሳሪያ ተጥለቅልቃ ነበር ይላል። ከመሳሪያዎቹ 2/3 በሲቪሎች እጅ ይገኛል። ስለሆነም በቅርቡ በተቀየሱት የሁለቱም ሀገሮች ድንበሮች የሚተላለፉት መሳሪያዎች አደገኛ ውጤት እያስከተሉ እንደሆነ ጽሑፉ ገልጿል። የአፍሪቃ መሳሪያ መጣያ የሚል ቅጽል ስም የተሰጣት ሱዳን በመንግስትና በአማጽያን፣ በሚሊሻዎች፣ በባዕዳን ተዋጊዎች፣ በሽፍቶች እንዲሁም በማህበረሰቦች መካከል ግጭቶች በሚካሄዱበት በአሁኑ ወቅት የመሳሪያዎቹ ብዛት በየዕለቱ እየጨመረ እንደሄደ ጋርዲያን ጠቅሷል። በዓለም ደረጃ የሚካሄደው የመሳሪያ ንግድና ከጎረቤት ሀገሮች የሚተላለፉት መሳሪያዎች ለዚህ ሁሉ አስተዋጽኦ ማድረጋቸውን ጋዜጣው ጨምሮ ገልጿል። ደቡብ ሱዳን ነጻ ሀገር ከሆነችበት 3 ወዲህ በተመሳሳይ ሁኔታ የመሳሪያ ብዛት እየጨመረ እንደሄደ ተዘግቧል። በአንዳንድ የደቡብ ሱዳን ገበያዎች አንድ የጥይት ካርታ $1 ይሸጥ እንደነበር ዘገባው ጠቁሟል። ሱዳን ውስጥ ህገወጥ በሆነ መንገድ መሳሪያ ማካበት አጀማመሩ ራሱ ታሪካዊ ይዘት እንዳለው የጋርዲያን ጋዜጣ ድረገጽ ያወሳል። በ19ኛው ዓመት መግቢያ ገደማ የመሐመድ አሊ ፓሻ ወራሪ ኃይል ሱዳንን በወረረበት ወቅት መሳሪያዎች አብረው ወደ ሀገሪቱ ገቡ። በብሪታንያ የተመሩ የብሪታንያና የግብጽ ወታደራዊ ኃይሎች እንደ አውሮፓ አቆጣጠር በ1898 ዓመተ ምህረት ሱዳንን እንደገና በያዙበት ወቅትም መሳሪያዎች በብዛት ገቡ። ሲቪሎች በብዛት መሳሪያ መያዝ የጀመሩት ግን በ1950ዎቹ ዓመታት እንደነበር፣ እሱም በከፊልም ቢሆን የመጀመሪያው የደቡብ ሱዳን አመጽ በመነሳቱ እንደሆነ ጋርዲያን ጋዜጣ ላይ የወጣው ጽሑፍ ይገልጻል። በዛን ወቅት የደቡብ ሱዳን ወታደሮች ወታደራዊ ሰፈሮችን ወረው መሳሪያዎች ዘርፈው ጫካ ገቡ። እነዚህ መሳሪያዎች ታዲያ በሰሜን ሱዳን በሚገኙት የተለያዩ ቡድኖች እጅ ውስጥ ለመግባት ቻሉ። የታሪክ ባለሙያዎች እንደሚሉት ምዕራብ ጀርመን ካርቱም ውስጥ ሸገራ በተባለው ቦታ የጥይት ፋብሪካ ከፍታ እንደነበረ፣ ምስራቅ ጀርመን ደግሞ በ1980ዎቹ ዓመታት ለሱዳን ህዝባዊ ሓርነት ሰራዊት በኢትዮጵያ በኩል የኤኬ-47 መሳሪያዎች ታቀብል እንደነበር፣ በተለይም በጎረቤት ሀገሮች ይካሄዱ የነበሩት የነጻነት ንቅናቄዎችም ወደ ሱዳን መሳሪያ በማስፋፋት ረገድ ሚና እንደተጫወቱ የጋርዲያን ድረገጽ ላይ የወጣው ጽሑፍ ይዘረዝራል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ።
ተከታዩ ልዩ ቅንብር ይሆናል። በኢቦላ ላይ የተደረገ ውይይት ተከታታይ ክፍል ነው።
ኢቦላ ዛሬም እያነጋገረ ነው። ዩናይትድ ስቴትስና እንግሊዝ ቀደም ብሎ በዜናው እንዳልነው የተጠናከረ የኢቦላ በሽታ ምልክት ክትትል ከምዕራብ አፍሪቃ በሚገቡ መንገደኞች ላይ በአውሮፕላን ጣቢያዎቻቸው ሊያካሂዱ ወስነዋል። የዚህ በሽታ ምልክቶች ያሉባቸው ህሙማን ወረርሽኙ ከተስፋፋባቸው አገሮች ውጪ ባሉ ሌሎች አገሮች መታየት መጀመራቸው ይህን አነጋጋሪነቱንና አሳሳቢነቱን ይበልጡን እያናረው ይመስላል። በዩናይትድ ስቴትስ የመጀመሪያው ታማሚ የሆኑት ላይቤሪያዊው ቶማስ ኤሪክ ደንከን የማረፋቸውን ዜና ተከትሎ የሙከራ መድኃኒቶችን የፈዋሽነት አቅምና የመሳሰሉትን ጨምሮ ለእሳቸው ህልፈት ምክንያት የሆኑ ርዕሰ ጉዳዮች ላይም እንዲሁ ውይይት እየተደረገ ነው። ለምሽቱ በሃዋርድ ዩኒቨርሲቲ የፋርማሲ ኮሌጅ ተባባሪ ፕሮፌሰር እና የመድኃኒቶች መረጃ ክፍል ዲሬክተር ዶክተር ብስራት ኃይለመስቀል ቀደም ሲል በቅንጫቢ ያሰምተናቸዋል ድምጻቸውን። ከእሳቸው ጋር በሙከራ መድኃኒቶች ላይ የጀመርነው ቃለ ምልልስ ተከታይ ይዞ ቀርቧል። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ትናንትና ከውይይቱ ከተገታበት ይጀምራል።
ዶክተር ብስራት፣ ሁለት ነገሮችን አይተናል። ከዚህ ቀደም ተሞክሮ ቢያንስ ሰዎችን አድኖ የተገኘው ዚማፕ በሌለበት የሙከራ መድኃኒቶቹ መጠን እየተመናመነ ባለበት የመጨረሻው መድኃኒት ለኖርዌጃኗ ነርስ መሰጠቱ ነው በዜና ተገልጦ የነበረው እና እነኚህን አዳዲስ መድኃኒቶች ለበሽታው ከተጋለጡ ሰዎች የተወሰደ ደም ጋራ የሚሞከረው እንዴት ነው የሚሰራው?
እንግዲህ ምንድን ነው ጊዜያዊ ነው። ለምሳሌ አፍጋኒስታን ጦርነት አሜሪካ ወታደር ሄዶ ተዋግቶ ጉዳዩን ጨርሶ እንደሚመለስ የዚህም ሰው የተጣሩ እነዛ ተዋጊ ሴሎች ለዚህ ለሰውዬው ይሰጡና ለተወሰነ ጊዜ ለአጭር ጊዜ ደም ውስጥ እየተዘዋወሩ መግደል ይችላሉ። ግን ዋናው ቋሚ ሕክምና ሰውዬው የራሱን መከላከያ ሴሎች እንዲያመርት ነው። ግን እስከዛ እስከሚያመርት ድረስ እየተዘዋወሩ ያሉትን ቫይረሶች ላይ ህጻን ልጅ ሲወለድ ከሶስት ወር አራት ወር ድረስ ከእናቱ የሚወጣው መከላከያ እነዚህ ኬሚካሎች እንደሚጠብቀው ሁሉ ማለት ነው። ይሄም እንግዲህ በዛች በ21 ቀን ውስጥ የተወሰኑ ቫይረሶችን ከገደለለት ታካሚው ራሱ ትንሽ መሻሻል ሲጀምር የራሱን መከላከያ ሴሎች እያመረተ ጊዜ ይሰጠዋል ማለት ነው እዛ ጋር ለመድረስ እና የዶክተር ኬንት ብራንትሊ የተባለው ሰውዬ ደም መሰጠት ለዚህ ሰውዬ ሰክሰስፉል የመዳን ትልቅ ኮንትሪቢዩት አድርጓል። መድኃኒቱ ይሄ ብሪም ሳይሮፊቪር የሚሉት ሰርቷል አልሰራም? ካሁን በፊትም እንዳቀረብ ነው በላቦራቶሪ ውስጥ የኢቦላ ቫይረስ ያለበት ቴስት
ናሙና ላይ
ተሞክሮ ቫይረሶቹን ገሏል።
ዲ በሰው ላይ ምን ያህል ይስራ አይታወቅም።
ስለዚህ መዳኒቱ አልሰራም ለማለት ገና ነው። ሌሎች ምክንያቶች ለሚስተር ዳንከን መሞት አዋጥተዋል።
አዎ፣ ሌላ ያዋጡት ነገሮች ምንድናቸው? አንደኛ 6 ቀን ሙሉ ሆስፒታል ገብቶ ይሄ መዳኒት አልተሰጠው። በ6 ቀን ውስጥ አንደኛ ኩላሊቱ መስራት አቆሙ። በማሽን ነበረ ኩላሊቱ በዳያሊሲስ ነበረ የሚሰራው። ሁለተኛ መተንፈስ አቅቶት ማሽን የሚተነፍስለት ተደርጎለት ነበር እየተነፈሰ ያለው። ስለዚህ ሰውነቱ በጣም ከተገዳ በኋላ አቅም ካነሰው በኋላ ቫይረሱ ተስፋፍቶ ተሰራይቶ ኩላሊቱን ሳምባውን መስራት እስከሚያስቸግራቸው ድረስ አስቆሞ በደረሰበት ጊዜ ነው ሕክምናው የተሰጠው። በዚህ ላይ ለሌሎቹ የተሰጠው ያ መከላከያ አንቲባዲ አልተሰጠውም። የእሱ ተመሳሳይ ደም ማጣት ይሁን አልታወቀም። እና እነዚህ ነገሮች አንድ ላይ ስለተባበሩ መድኃኒቱ አልሰራም ለማለት ትንሽ ያስቸግራል።
ገና ነው። ዶክተር ብስራት፣ እስኪ ወደ ቀደመው መድኃኒት ይነስም ይብዛም መጀመሪያ የወሰዱት ሰዎች የዳኑበት እንደመሆኑ ስም በሙከራ ላይ የሚገኝም ቢሆን ውጤታማነቱ በተወሰነ ደረጃም ቢሆን የተረጋገጠው ዚማፕ አሁን በዓለም ላይ አለ የሚባለው የመጨረሻ መጠን ለኚህ ኖርዌጃዊት ነርስ መሰጠቱ ሲገለጥ ከህክምና ሳይንስ ውጪ ላለው ግራም ያጋባል። እንዴት ነው መድኃኒት ጨርሶ አይኖርም የሚባለው? እንዴት ሲፈለግ አይሰራም የሚለው? ለአድማጮች እንደው ግንዛቤ ያህል ምን ያህል አስቸጋሪ ቢሆን ነው ያ መድኃኒት ማምረት፣ በዚያ ላይ ጊዜ መውሰዱና ጨርሶ ያለው አቅርቦት መሟጠጥ ደረጃ መድረሱ? መጀመሪያውንም መሰራት የማይችል መሆኑ ነው ያብራሩልን።
ዚማፕ እንዲህ አይነት ቦታ ደረጃ መድረሱ የመጀመሪያ አይደለም። በ1936 ነው እንደዚህ የመጀመሪያው ፔንስሊን የተገኘ ጊዜ። ስንት ጊዜ ፈጅቶባቸው ለአንድ ሰው የሚሆን ፔንስሊን ነበረ
መስራት የቻሉት
ማለት ነው፣ ማምረት የቻሉት እና ያ አንድ ለአንድ ሰው የሚሆን መድኃኒት፣ ያውም በአሁኑ ደረጃ ስታየው በጣም ያልተጣራ። አንድ ፖሊስ ኢንፌክሽን ይዞት ተሰጥቶት በሚገርም ሁኔታ ሰውዬው ዳነ። ከዛ በኋላ ሌላ 15 ዓመት ነው 20 ዓመት ነው የፈጀው ያን መድኃኒት በትልቅ ደረጃ ለሁሉ ሰው በሚዳረስበት መንገድ ማምረት የሚቻለው መንገድ እስከሚፈጠር ድረስ። ፋይዘር የሚባል ካምፓኒ ነው፣ ብዙ ጊዜ ነው የፈጀባቸው። እና ከዛ ከ15 ዓመት በኋላ ይሁን እንደዚህ በኋላ ካገኙት በኋላ ለሁለተኛው ዓለም ጦርነት ጊዜ ደርሶ በመጀመሪያው ዓለም ጦርነቱ ከገደላቸው ይልቅ ኢንፌክሽን የገደላቸው ቁጥር በልጦ ስለነበረ በሁለተኛው ዓለም ጦርነት የብዙ በሺህ የሚቆጠሩ ህይወት ሊያድን ቻለ ማለት ነው። እና አሁን የዚማፕም ጉዳይ እንደዚሁ ነው። ዚማፕ ከተገኘ 2 ዓመት አልፎታል፣ ግን ብዙ ኢንትረስት አልነበረም። ካምፓኒዎቹ ገንዘብ የሚያገኙበት ስላልመሰላቸው፣ መንግስት ብዙ ሰፖርት ስላላገኘ ለማሻሻል የተሞከረ ነገር የለም። እና ዚማፕ አሁን ያሉት መድኃኒቶች ያለው ዶዝ የተሰሩት ከሲጋራ ቅጠሎች ላይ ነው የተሰራው። ያ ሲጋራ ቅጠል ደግሞ በተለየ መንገድ በጂኔቲክ መንገድ የተሰራ የተቀየረ ሆኖ እሱ ተተክሎ አድጎ ከዛ ላይ ነው ይሄ መድኃኒት የሚወጣው። እና ጊዜ ይፈጃል። አሁን አንዳንድ ሰዎች በሴል ላይን በተለያየ መንገድ ፈጠን ባለ መንገድ ለማምረት የሞከሩ ነው። ግን ይሄ 20 ዶዝ የተሰራው ለአሁን ለእነዚህ ሰዎች ተብሎ ሳይሆን ያኔ በጊዜው ከአመት በፊት እንደዚህ ተሰርቶ የነበረ ግን ሰው ስላልፈለገው አስፈላጊም ስላልነበረ የተቀመጠ
ነው። ለ20 ሰዎች የሚሆን መድኃኒት ብቻ፣
ለ20 ሰዎች የተሰራው መድኃኒት እና አሁን ያ የተሰራው ሲያልቅ እንደ አዲስ እንደገና መሰራት ስለነበረበት ሌላ የተቀመጠ ነገር ስላልነበረ በፈጣኑም ደግሞ ቅጠል አድጎ ከቅጠል ውስጥ ስለሆነ የሚወጣው ያንን ለማድረግ ስላልተቻለ በዚህ ምክንያት ነው ዚማፕ ላይኖር የቻለው። ግን ይሄም ሌላውም ኤክስፐሪመንታል መድኃኒቶች ቢሰሩ ኖሮ እንግዲህ ብዙ ሰዎች ኮምፕሌን ያደርጋሉ በሆስፒታሉ። ሌሎቹ የዳኑት አሁን ዶክተሩም የዳነው የካሜራ የሚያነሳውም ኤክስፐርት ባለሙያ ሊድን የቻለው በሽተኞቹ ከመምጣታቸው በፊት ሆስፒታሎቹ አንደኛ አትላንታ ኤምሪ ዩኒቨርሲቲ ያለው ሆስፒታል፣ ሌላው ደግሞ ኔብራስካ ያለው ሆስፒታሎች በቅድሚያ የኢቦላ በሽተኛ ይዘን እየመጣን ነው ተብለው ተነግሯቸው ስለነበረ በሽተኞቹ በሚደርስበት ጊዜ ሁሉ ነገር አዘጋጅተው ነው የጠበቋቸው። ይሄኛው ግን ምንም በቅድሚያ የተነገረም ነገር የለም። ማንም ስለ በሽተኛው መታመሙን የሚያውቅ የለም። ሲመጣ ራሱ ሰውየው የሚገርም ነገር ነው። ቤት ተከራይቶ የሚኖርባት ሴትዮ ልጅ ታማ እሷን ለመርዳት ሆስፒታል ሲወስድ ሌሎቹም 3 አብረውት ተሸክመው ይዘው የሄዱ ያሳከሙ ሰዎች 2 አልቀዋል። አሁን እሱ መጨረሻ ላይ ሞተ። ኃላፊነት ኖሮበት ወይ የራሱ ቤተሰብ ሆና ሳይሆን በጥሩ መንፈስ ተነሳስቶ ረቤት የልርዳ ብሎ ተነስቶ በሄደበት ጊዜ ነው እና
የተጋለጠው።
ሲመጣም ደግሞ እዚህ ሀገር ያው የኢንሹራንስ ነገር አለ። ኢንሹራንስ የለውም፣ አሜሪካዊ ዜግነት የለውም። ስለዚህ እንደ ልቡ ሕክምና እንደ ሌሎቹ አሜሪካኖች በሙሉ ለማግኘት ችግር፣ እሱም ኮንትሪቢዩት አድርጓል ተብሎ ይገመታል። እና የመጣውም የዓመት ጓደኛውን ጋር እንደገና ኑሮ ለመጀመር እንደገና ለመቀራረብ ልጁንም ለማየት ወይም ለመጀመሪያ ጊዜ የመጣ ሰው ነው እና በጉጉት እንጂ ይሄን ነገር ለመሸሽ ወይም ከዚህ ለማምለጥ ብሎ አልነበር።
የኢቦላ ውይይታችን ይቀጥላል። እናመሰግናለን። የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ስርጭት ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የዓለሙ መሪዎች ባለፈው ወር ለ69ኛው ዓመታዊ የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ኒውዮርክ ላይ በተሰበሰቡበት ወቅት ዩናይትድ ስቴትስ በአንድ አብይ ጉዳይ ላይ ትኩረት እንዲጣል ጫና አድርጋለች። ያም ለደቡብ ሱዳን ቀውስ ፖለቲካዊ መፍትሄ እንዲበጅ የሚያሳስብ ጥሪ። የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙንም በዚሁ እንደ አውሮፓ አቆጣጠር መስከረም 21 ቀን በተካሄደው ጠቅላላ ጉባኤ ላይ ይህንኑ ጉዳይ አጽንኦት ሰጥቶ እንዲመለከተው አሳስበዋል። ዋና ጸሐፊው በዚሁ ማሳሰቢያቸው በደቡብ ሱዳን የደረሰውን ሰብአዊ ቀውስ አስታውሰው ፕሬዚዳንት ሳልቫ ኪር እና ምክትል ፕሬዚዳንት ሪክ ማቻር በጠላትነት ላለመታየት የሚያስችለውን የተኩስ አቁም ስምምነት ያለመፈረማቸው ዓለም አቀፉን ማኅበረሰብ እንዳበሳጨና እንዳስቆጣ አመልክተዋል። በዚህም የተነሳ ጦርነቱ እንደቀጠለ መሆኑን ባንኪሙን አውስተዋል። ሁለቱ ወገኖች ኢትዮጵያ ውስጥ በኢጋድ ሸምጋይነት እየተደራደሩ ባሉበት ወቅት እንኳ የመንግስቱ ወታደሮችና የቀድሞ ምክትል ፕሬዚዳንት ታማኝ ኃይሎች በላይኛው የአባይ ግዛት ባካሄዱት ግጭት ወደ 200 ሰዎች ሞተዋል። በድርጅቱ ጠቅላላ ጉባኤ ላይ የተሳተፉ የዩናይትድ ስቴትስ ባለሥልጣናትን በበኩላቸው የደቡብ ሱዳንን ቀውስና ያስከተለውን መዘዝ ለጉባኤው ተሳታፊዎች አስረድተዋል። ውጊያው 1.8 ሚሊዮን ለሚሆን ህዝብ መፈናቀል ምክንያት እንደሆነና ይህም ከጠቅላላው የደቡብ ሱዳን ህዝብ 20 ከመቶ መሆኑን ያመለከቱት የዩናይትድ ስቴትስ ባለሥልጣናት ከተፈናቀሉት መካከል ገሚሱ ደግሞ ወደ ጎረቤት አገሮች መሰደዱን ገልጠዋል። ወደ 40 ከመቶ የሚሆነው የደቡብ ሱዳን ህዝብ አስቸኳይ ምግብ እንደሚያስፈልገውም ተገልጧል። አምባሳደር ዶናልድ ቡዝ በደቡብ ሱዳንና በሱዳን የዩናይትድ ስቴትስ ልዩ መልእክተኛ ናቸው።
እስከ ዛሬ በከፊል ውይይቱን የተሳተፉትን እያንዳንዳቸውን የፖለቲካ ፓርቲዎች፣ የሲቪል ማህበረሰቦች፣ የሃይማኖት ተቋማት በሙሉ በድርድሩ መሳተፍ እንዲችሉ እናሳስባለን።
የደቡብ ሱዳን ውጊያ የተጀመረው እንደ አውሮፓ አቆጣጠር በ2013 ዓ.ም በገዢው ፓርቲ ማለትም በሱዳን ህዝብ ነጻነት ንቅናቄ ውስጥ ፖለቲካዊ ነውጥ በተፈጠረበት ወቅት መሆኑ ይታወሳል። በዚያ የተጀመረው የፖለቲካ ግጭት በማህበረሰብ ውስጥ የተቀጣጠለ ውጊያ አስከተለና ከ10,000 ህዝብ በላይ ህይወት ጠፋ። ዩናይትድ ስቴትስ በተዋጊዎቹ መካከል ሰላም እንዲወርድ ጫና እያደረገች ነው። ከሁለቱም ወገን ለሰብአዊ መብት መረገጥና ለሰው ህይወት መጥፋት ምክንያት ናቸው በተባሉ ግለሰቦች ላይም ማዕቀብ ጥላለች። ተጨማሪ ማዕቀብ ይጣልም ይሆናል ይላሉ አምባሳደር ቡስ።
We will continue to look with our TRIKU partners and IGAD other ways of increasing
ውዝግቡ ቀጥሎ ዋጋ ስላስከፈለ ከትሮይካ ወይም ከሶስትዮሽ እንዲሁም ከኢጋድ ሸሪኮቻችን ጋር መስራታችንን በመቀጠል ሁለቱም ተፋላሚ ወገኖች ከልብ ወደ ሆነ ድርድር ይመጡ ዘንድ ጫና ማድረጋችንን እንቀጥልበታለን።
ዩናይትድ ስቴትስ የኢጋድን የማስታረቅ ጥረት ትደግፋለች፣ ከደቡብ ሱዳን ህዝብ ጎንም ትቆማለች። ፕሬዚዳንት ሳልቫ ኪር እና ሪክ ማቻርም እየደረሰ ያለው አላስፈላጊ ሰቆቃ ይቆም ዘንድ ኃላፊነትና ግዴታቸውን ሊወጡ ይገባቸዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮቻችን ለዛሬ አርብ ምሽት ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። በስቱዲዮ ፕሮግራማችንን የመራልን ቴሊ ላይንባክ ነው። የቴክኒክ መሐንዲሱ ሱሊማን ታራዋሪ ነው።
በምሽቱ ፕሮግራም ዋና አዘጋጅ አላነሽ ፍሳሐይና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
ቆንጂት ታዬ ነን። አብራችሁን ስለቆያችሁ እጅጉን እናመሰግናለን።
ከዚህ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና ደሩ።
ደህና ደሩ። The Voice of America.